እሺ እቀጥላለሁኝ። ቅድም እንዳልኩት ሁለተኛው ፓርት የነቢያት አገልግሎት የሚል ነው። ነቢያቶች በመጽሐፍ ቅዱሳችን በሁለቱም ኪዳን ውስጥ በስፋትና በብዙ ነገር የተጠቀሱ እንደሆነ መጽሐፍ ቅዱሳችንን ስንመለከት እዛ ላይ እናገኘዋለን። የነቢያት አገልግሎት በመጽሐፍ ቅዱሳችን ማከለኛው ዋነኛው አገልግሎት ተብሎ ይጠራል። መጽሐፍ ቅዱስን ለየት ባለ ሁኔታ በትምህርት ቤት የተማሩ እንደዚሁም ደግሞ በነ ጴጥሮስም ዘመን ምንድነው የሚባለው የነዚህ የነቢያት አገልግሎት ምንድናቸው? ማዕከል ናቸው። ለቤተ ክርስቲያን ለእግዚአብሔር ሰዎች እንደዚሁም ደግሞ ጌታን ለማያውቁ ሰዎችም እንኳን የሚረዳ መልእክት እንዳላቸው ይሄንን አበክረን የምንናገረው ጉዳይ ነው። የዚህ የነብይነት አገልግሎት ከሌሎቹ አገልግሎቶች ልዩ የሚያደርገው ነገር ምንድነው ብለን በምንጠይቅበት ሰዓት እና ልዩ የሚያደርገው ነገር በቤተ ክርስቲያን ብቻ የተወሰኑ አገልጋዮች አይደሉም። ለምሳሌ ያህል ኳየርን በምንመለከትበት ሰዓት ኳየሮች ቤተ ክርስቲያን ውስጥ የሚያደርጉት አንድ ነገር ነው። ያ ምንድነው? መዘመር ነው። ከቤተ ክርስቲያን ውጭም ደግሞ በሚሄዱበት ሰዓት የሚያደርጉትም ነገር ተመሳሳይ የሆነ ጉዳይ ነው። በዚህ በመጽሐፍ ቅዱሳችን በሁለቱም ኪዳን መገለጻቸው ብቻ ሳይሆን ለቤተ ክርስቲያንና ከቤተ ክርስቲያን ውጪ ላሉ ሰዎች እግዚአብሔርን ለማያውቁ እግዚአብሔር የለም ለሚሉ ለአህዛቦች ለእነሱም ምንም ያደርጉ ናቸው? መልእክት ያላቸው ሰዎች ናቸው። በቤተ ክርስቲያን ውስጥ ብቻ አይደለም፣ ለመንፈሳዊ ሰዎች ብቻ አይደለም። ግን እግዚአብሔር የለም ብለው እንኳን በአፋቸው ለሚናገሩ እነሱንም ምንም ያደርጉ ናቸው? የሚያገለግሉ ናቸው። በሁሉ ቦታ መገኘት ይችላሉ፣ የተፈቀደላቸው ነው። ምክንያቱም በሁሉም ቦታ ሰው አለ፣ ችግር ያለበት ሰው፣ አንድ ነገር ከእግዚአብሔር ዘንድ የሚፈልግ ሰው፣ ግራ የገባው ሰው ስላለ እነዚህ ነቢያቶች ይሄንን ነገር በሁሉ ቦታ ማገልገላቸው ልዩ ያደርጋቸዋል። ብዙ ጊዜ ልብ የማንለው ነገር ነቢይና ትንቢት ስጦታ አንድ አይነት እንደሆነ አድርገን እናስባለን። ብዙ ጊዜ እንደዚህ ስናደርግ ራሳችንን እናገኘዋለን። ነቢይ ማለት ነቢይ ነው፣ የራሱ የሆነ ኦፊስ አለው፣ የሚያደርገው የሚሰራው ነገር አለ። እንደገና ደግሞ የትንቢት ስጦታ ደግሞ የሚባል አለ። ሁለቱ በጣም የተለያዩ ናቸው። አብረው በመደጋገፍ ሊሰሩ ይችሉ ይሆናል፣ ግን ኦፊሳቸው ግን የተለያየ ነገር እንደሆነ የእግዚአብሔርን ቃል መጽሐፍ ቅዱስን በመናጠናበት ሰዓት ይሄንን ነገር ይነግረናል። ለምሳሌ ያህል ወንጌላዊ ጲሊጶስ አራት ሴት ልጆች ነበሩት። እነዚህ አራቱ ሴት ልጆች ትንቢት የሚናገሩ ናቸው። እንደገና በሌላ ቦታ በምንመለከትበት ሰዓት ትንቢትን የማይናገሩ ነቢያቶች እንደነበሩ ደግሞ ይናገራል። በተለይ በዚህ በአዲስ ኪዳን ላይ ለየት ባለ ሁኔታ ነብይ ተብሎ የሚጠራ የእግዚአብሔር ሰው አለ። ሁለቱ የተለያዩ ናቸው ግን በአገልግሎት ላይ ሊደጋገፉ የሚችሉበት ነገር እንዳለ መጽሐፍ ቅዱሳችን በደንብ ነው የሚነግረን። እነዚህ አራቱ ሴቶች ምንድናቸው? እነሱ ትንቢትን የሚናገሩ ናቸው። ሌሎቹ ደግሞ ሌላውን ነገር የሚያደርጉና የሚያከናውኑ ናቸው። መጽሐፍ ቅዱስን አሁንም በምንመለከትበት ሰዓት ስለ ነብይ ሲናገር የመጀመሪያው ነብይ አብርሃም ነው። አብርሃም የመጀመሪያው ምንድነው? ነብይ ነው። ነብይ ተብሎ የተጠራ እርሱ ነው። ለሁለተኛ ጊዜ ማስረጃ እንዲሆን ነብይ በብሉይ ኪዳን ጊዜ ነበሩ ግን መሪ የሆነው የመጀመሪያ የሆነው በዚህ አገልግሎት ውስጥ ለመጀመሪያ የተገለጠው ሰው አብርሃም እንደሆነ ይነግረናል። ለመሆኑ ነብይ ማለት ምን ማለት ነው? ምክንያቱም ዛሬ ባለንበት ዘመን እና ብዙዎች ራሳቸውን እየሾሙ ነብይ ይባላሉ። ራሳቸውን ሾመው አንዳንዶቹ ደግሞ ጓደኞቻቸው ይሾሟቸውና ተመሳሳይ የሆነ ነገር ይሰጧቸዋል። እንደዚሁም ደግሞ በቤተ ክርስቲያንም ደግሞ የሚሾሙ ነቢያቶች አሉ። በመጽሐፍ ቅዱስ ላይ ያለውን ስለ እውነተኛ ነቢያቶች በምንመለከትበት ሰዓት ነብይ ማለት በዕብራይስጥ ናቢ ተብሎ ይጠራል። ትርጉሙ የወደፊቱን የሚያዩ ማለት ነው። የወደፊቱን የሚያዩ ወክለው የሚናገሩ የእግዚአብሔር የሆነውን ነገር ይዘው በመካከል በእግዚአብሔርና በሰዎች መካከል ሆነው ወኪል ሆነው ምንም ያደርጉ ናቸው? የሚናገሩ ናቸው። ወገኖቼ ነብይ የተባሉ ሰዎች ሁሉ ጊዜ ለእያንዳንዳችን መልእክት ሊያመጡልንም ይችላሉ። እግዚአብሔር ካልሰጣቸው በስተቀር የላቸውም። ከእግዚአብሔር ካልሰሙ በስተቀር ምንም የሚያደርጉት ነገር የለም። አብርሃም የመጀመሪያው ነብይ በነበረበት ጊዜ የሚያደርጋቸው የተለያዩ ክንውኖች ሁሉ ከእግዚአብሔር እየሰማ ለሌሎች እንደዚሁም ደግሞ በወኪልነት ይሄንን ነገር ያደርግ ነበር። እግዚአብሔር የሚልካቸው ናቸው። አንዳንድ ጊዜ እነሱ ሲጸልዩ የሚመለከቱት የሚሰማቸው ነገር ሊኖር ይችላል። ግን እግዚአብሔር ደግሞ ኮንፈርሜሽን ይሰጣቸዋል። ወደ እንደዚህ አይነት ቦታ ይሄንን ነገር ማድረግ አለብህ፣ ይሄንን ነገር መስራት አለብህ ብሎ ምን ያደርጋቸዋል? ይልካቸዋል። ያለውን ነገር የሚናገሩ ናቸው። አንዳንድ ጊዜ ያስፈራል። በእውነት አንድ ሌባ መጥቶ በመካከላችን ቢቀመጥ ሌባ መሆኑን ያወቀ አንድ ሰው ሌባ ብሎ ሊናገረው በጣም ከባድ ነው የሚሆነው። እናንተ እንዴት እንደምትሆኑ አላውቅም፣ ግን ለኔ በጣም ከባድ የሆነ ነገር ነው። ቢሆንም የእግዚአብሔር አፍ ናቸውና ያንን ነገር የግድ መናገር አለባቸው። ከዚህ የተነሳ እነዚህ ነቢያት በብዙ ነገር ይጎዳሉ። በቤተ ክርስቲያን ሰዎች ይጎዳሉ። እንደገናም ደግሞ ውጭ ባሉም ሰዎች ደግሞ ይጎዳሉ። የሚኖሩት ለእግዚአብሔር ስለሆነ የእግዚአብሔርን ሐሳብ በሚናገሩበት ሰዓት እና ብዙዎች ደስ ላይላቸው ይችላል። በርግጥ አንዳንዶች ዝም ብለው የራሳቸውን ነገር የሚናገሩ አሉ። እሱን አላረለም ለመለየት እያንዳንዳችን የመለየት መንፈስን እግዚአብሔር እንዲሰጠን መጠየቅ ያስፈልገናል። አዎ በስጦታ ደረጃ የሚሰጥም ነው፣ ግን እኛም ደግሞ መንፈሳችንን ከእግዚአብሔር መንፈስ ጋራ በሚናደርግበት ሰዓት እግዚአብሔር ይሄንን ነገር ሊነግረን ሊያስተምረን ሊያሳየን የሚችልበት ሁኔታ አለ። ማንኛውንም ጉዳይ ነው እንትን የሚያደርጉት። ቀደም ብዬ እንደተናገርኩት ለቤተ ክርስቲያን ሰዎች ጥሩ ሰዎች ላሉበት ብቻ ሳይሆን ግን አመጸኛ ለሆኑ ሁሉ ምን የሚያደርጉ ናቸው? የሚናገሩ ናቸው። እነዚህ ነቢያት በኑሯቸው ቅድሚያ የሚሰጡ ትልቁ ነገር የእግዚአብሔርን ድምጽና የእግዚአብሔርን ቃል ነው። ባለፈው ጊዜ እንደነገርኳችሁ ይሄ መጽሐፍ ቅዱስ አያስፈልገንም፣ አሮጌ መጽሐፍ ነው። እንደ ድንገት ደግሞ ድሮ የነበሩ መጽሐፎች ከቨራቸው ጥቁር ነው እና የጥቁር መጽሐፍ ነው፣ አያስፈልገንም። እኛ ዛሬ በሌላ ነው ይሄን ነገር የምናደርገው ብለው በትልቅ ጉባኤ ውስጥ መጽሐፍ ቅዱስን የወረወሩ ፓስተሮች አይቻለሁኝ። እና ይሄ እብድነት ነው፣ መንፈሳዊነት አይደለም፣ ማደግም ደግሞ አይደለም። ወደ ታች የሚሄድ ነገር ነው የሚሆነው። ደግሞም ምን የሚል ነው? የሚያስቀጣቸውም ነገር ነው የሚሆነው። ስለዚህ ነቢያት የመጀመሪያው መመሪያቸው የእግዚአብሔር ቃል መሆን አለበት። የሚፈተኑትም በዛው ነው፣ ማገልገል የሚገባቸውም ደግሞ መሰረታቸው ያው መሆን አለበት። አዎ ዛሬ አንዳንድ ቦታ እንዲህ አይነት ነገር የሚለማመዱት ሰዎች ጋራ መጽሐፍ ቅዱስ አይነበብም አብዛኛዎቹ ጋር። አገልጋዩ የሚለውን ነገር ብቻ ነው መስማት የሚፈልጉት፣ የሚያረካቸው ያ ብቻ ነው። ምናልባት አንድና ሁለት ቦታ ላይ ብቻ ስብከት የሚደረግበት ቦታ አለ። በተቀረ ግን ሲጀመርም ለተለያዩ ሰዎች የተለያየ ነገር ነው የሚነገራቸው። ወገኖቼ ማንኛውም ስጦታ ይሻራል። ማንኛውም ስጦታ አራቱ ቢሮዎች አንድ ቀን ይሻራሉ። የነቢያት አገልግሎት የተለያየ ነገር አንድ ቀን ሁሉም ይሻራል፣ ሁሉም ያልፋል። የእግዚአብሔር ቃል ግን እስከ መጨረሻ ይኖራል። የእግዚአብሔር ቃል ስላለን እኮ ነው አሁን ስለ ነቢያት ስለ ሐዋርያት ስለ ተለያዩ ጉዳዮች ስለ ኑሮ መነጋገር የምንችለው። የእግዚአብሔር ቃል በእጃችን ስላለ ነው። ኢየሱስ ክርስቶስም እንኳን በምድር በነበረበት ጊዜ ያስተምር የነበረው መመሪያው የእግዚአብሔር ቃል ነበረ። በጣም ብልህ መሆን አለብን። ቃሉ ነው ከሁሉ የበለጠ ነገር፣ አይሻርም። ሊሽረው የሚችል ምንም ነገር የለም። ከውስጣችን ሊያወጣው የሚችለው ምንም ነገር የለም። ግን ሌላ ሁሉ የሚሻርና የሚለዋወጥ ነገር ነው ብሎ መጽሐፍ ቅዱስ ይነግረናል። ስለ ነቢያት ስንመለከት ነቢያት የሚሆኑት ሁለቱም ጾታዎች ናቸው። የወንድ ነቢይ አለ፣ እንደገናም ደግሞ የሴቶችም ደግሞ ነቢያት አሉ። ስማቸው በዚህ በአገልግሎት ሁኔታ ውስጥ በሚጠሩበት ጊዜ በግሪክ የወንዱን ነቢይ ፕሮፌተስ ነው የሚለው፣ ፕሮፌተስ የግሪክ ቃል ስለሆነ ነው ፕሮፌተስ ብሎ ነው የሚጠራው እና ሴቶችን ደግሞ በሚጠራበት ሰዓት በዛው አይነት ሆኖ ፕሮፌቲየስ ነው የሚላቸው ፕሮፌቲየስ እና ሁለቱም በመጽሐፍ ቅዱሳችን ውስጥ በዚህ አገልግሎት የተሰማሩ እንደሆኑ ይናገራል። የነቢያት የተለየ ስማቸው የእግዚአብሔር ሰው በመባል ይጠራሉ። የእግዚአብሔር ሰው በጣም ትልቅ ሹመት ነው። በቤተ ክርስቲያን ውስጥ ወንጌላዊ እንደሚሾም፣ ፓስተር እንደሚሾም፣ ሌሎችም የሚሾሙ እንዳሉ እዚህ ቦታ ላይ የነቢያት መጠሪያ ስማቸው በአገልግሎት ውስጥ ስማቸው የእግዚአብሔር ሰው በመባል ነው የሚጠሩት። በጣም ደስ ይላል። የእግዚአብሔር ሰው በጣም ጥንቃቄ እንዲኖራቸው የሚያደርግ ነው። የተከበሩ መሆናቸውን የእግዚአብሔር ሰው ተብለው የሚጠሩ እነሱ ናቸው። ወይ ዛሬ ሳናውቅም ክፉ ነገር ኖሮን ሳይሆን እርስ በርሳችን ወንድማማቾች የእግዚአብሔር ሰው የተባባልን የምንጠራራበት ጊዜ አለ። ግን ይሄንን የምናደርገው ነብይ ስለሆነን አይደለም። ግን ይሄኛው ነቢያቶች ግን ኦፊሻል በሆነ መንገድ የሚጠሩበት ትልቁ ስማቸው ነው። በተለያየ ቦታ ላይ መገኘት የሚችሉ መዳኘት የሚችሉ እንደዚሁም ደግሞ የተለያዩ ስርዓቶችን ምን የሚያደርጉ ናቸው? የሚያከናውኑ ናቸው። ከነሱ በስተኋላ አብረው ሊሆኑ የሚችሉትን ሰዎችም ደግሞ የሚመርጡት እነሱ ናቸው። ይሄንን በመጽሐፍ ቅዱሳችን እንደገናም ደግሞ በተለያየ ሁኔታ በምንመለከትበት ሰዓት የምንመለከተው ጉዳይ ነው። ነቢያቶች እግዚአብሔር የነገራቸውን ነገር ብቻ የሚናገሩ ናቸው። አይጨምሩም ወይንም አይቀንሱም። እግዚአብሔር የሰጣቸውን ነገር ብቻ። ምናልባት አንድ ቃል ብቻ ሊሆን ይችላል። ሂዱ የሚል ሌላ የሚጨምሩት ነገር ላይኖር ይችላል። ይሄ ነው የተሰጣቸው። በዚህ በፍለጋ ባለፈው ሳምንት እንደዚህ ብዬ ተናግሬ ነበር፣ ዛሬ ደግሞ ምንድነው መናገር ያለብኝ ብለው ከራሳቸው የሚያመጡ አይደሉም። እግዚአብሔር ነው የሚሰጣቸው። ሁልጊዜ ግን ላያገኙም ደግሞ ይችላሉ። አንዳንድ ጊዜ ደግሞ አመቱን ሙሉ ደግሞ ሊያገኙ ይችላሉ። በግምት መሆን የለበትም። በግምት አንዳንድ ጊዜ ሰዎች ተክዘው በምናይበት ሰዓት ምን ሆንክ፣ ማን ጎዳ፣ አንድ የሆነ ነገር ደርሶብሃል ምናምን ብለን የተለያዩ ጥያቄዎችን በግምት ልንናገር እንችላለን። ግን በዚህ በነቢያት ቢሮ ውስጥ ግን እንዲህ አይነት ነገር በጣም ክልክል ነው። በኢንፎርሜሽንም ደግሞ የሚደረግ ነገር አይደለም። እና በተለያየ አይነት መጽሐፍ ቅዱሳዊ ባልሆነ መንገድ የሚደረገው በቤተ ክርስቲያን ውስጥ ይሆን ከቤተ ክርስቲያን ውጪ እሱ ለማንም የማይጠቅም ነገር ነው። ይልቁንም የእግዚአብሔር ነቢያቶች የሚናገሩ ናቸው። እንደ አንበሳ የላካቸው እግዚአብሔር ስለሆነ እግዚአብሔር ስለሆነ ስለ መንፈሳዊ ነገር ስለ ዋናው ነገር ነው የሚናገሩት እና ቤት ይሰራላል ልብስህ ይለወጣል እንደዚህ ተሆናል የሚል እንደዚህ አይነት ነገር ላይ አይደለም ጊዜያቸውን የሚያጠፉት እግዚአብሔር የተመሰገነ ይሁን እግዚአብሔር አእምሮ ሰጥቶናል ምን ማድረግ እንደሚገባ ስለዚህ በየጠዋቱ ነብይ እየመጣኛል ፊትህን ታጠብ ልብስህን ለውጥ እንደዚህ ኖ ይሄ በጣም ከእግዚአብሔር ቃል ውጪ የሆነ ነገር ነው በእውነት ነገር ነው እውነተኛ የሆነው ነገር ሊያስጠፋ የሚችል አሰራር ነው እንደዛ እንዳይሆን የእግዚአብሔርን ቃል መሰረት አድርገን መጸለይና እንዲህ አይነት ሰዎችን መምከር ያስፈልገናል ባለፈው ሳምንት እንደተናገርኩት ይሄንን ትምህርት አብረን የምንከፋፈልበት ምክንያት እንደ እግዚአብሔር ቃል እንድንኖር ነው እኛ የተለየን ጥሩ ሰዎች ሆነን ሳይሆን ወደ እነሱ ጋር የመሄድ አቅም እንዲኖረን ያስፈልጋል to be honest መነጋገር አለብን አንድ ቀን ምናልባት ማዶ ከማዶ ሆነን አልነገርከኝም የመከረኝ ሰው የለም ብሎ እኛን እንዳይገስጸን ኮዲሁ ይሄንን ነገር ማድረግ አለብን ነቢያት የክርስቶስን ሐሳብና ፈቃድ የሚናገሩ ናቸው መጀመሪያ ለቤተ ክርስቲያን የሚናገሩ ናቸው እኔ አላውቅም ነቢያቶች በተለያየ አገር በየቤተ ክርስቲያኑ ሄደው እንደሚናገሩ አላውቅም ባሉበት ቤተ ክርስቲያን ብቻ ግን ሲናገሩ ብዙ የማውቃቸው ሰዎች አሉ ግን ነቢያት ወደ ሌላም ቤተ ክርስቲያን ሄደው የመናገር መብት አላቸው ከእግዚአብሔር የተሰጣቸው ነው እውነተኛ የሆኑ ነቢያት ግን አንዳንድ ቦታ አይ እናንተን አንፈልግም የሚሉ ከሆነ ግዴለም መሄዳቸው ነው ዋነኛው ነገር ለቤተ ክርስቲያን ይናገራሉ እንደገና ለሀገር ይናገራሉ ለሀገር ምንድነው ነገ በኢትዮጵያ አገር ውስጥ የሚመጣው ነገር በካናዳ የሚመጣው ነገር በኬንያ የሚመጣው ነገር ምንድነው እና ሄደው ይሄንን ነገር ለአገር የሚናገሩ ናቸው ሲጀምሩ ግን ከግለሰቦች ቢጀምሩ ይሄ ደግሞ በጣም የተሻለ ነገር ነው የሚሆነው ግለሰቦች አሉ ግራ የገባቸው ምን ማድረግ ይገባኛል ብለው ያሉ ሰዎች አሉ እነሱንም ደግሞ የሚያገኙበትን ሁኔታ አድርገው ማገልገል የእነርሱ ኃላፊነት ነው ሌላው ኃላፊነታቸው ለባለ ስልጣኖች ነው ለባለ ስልጣኖች ብዙ ቦታ በአፍሪካ ያሉ ባለ ስልጣኖች በጣም ይፈራሉ ተብሎ ይነገራል እኔ አላጋጠመኝም ብዙ ቢሆንም ሁሉም ሰው ነውና በስልጣን ላይ ሆኖ ሊያበላሽ የሚችል ሰው አለ በሙስና መልካም ባልሆነ አስተዳደር ህዝቦችን ምንም ያደርጉ የሚጨቁኑ የሚያሰቃዩ ለራሳቸው ብቻ የሚኖሩ ምኖች አሉ ባለ ስልጣኖች አሉ እነሱ ጋር መሄድ ያስፈልጋል ወገኖቼ ነብይ መሆን በጣም ከባድ አገልግሎት ነው እግዚአብሔር ነው ወደዛ ባለ ስልጣን ሄድ ብሎ የሚመራቸው እንዴት ነው የሚገባው እኛ አገር ፖሊሶች ጠበንጃ ይዘው ነው በራፉ ላይ የሚጠብቁት። እንሄደው ነብይ ደግሞ አነስ ያለ ነው። ለምንድን ነው የመጣው የታለ ወረቀት ሲባል ያ የለው እና በጣም ከባድ የሆነ አገልግሎት ነው በእውነት። ዝም ብለን የማይሆን ነገር በዚህ ስጦታ ላይ መናገር አይገባንም። አውቀን የእግዚአብሔር ቃል ምንድን ነው የሚለው የሚለውን ካሰብንና ካየን በኋላ ለእርዳታ መሄድ ያስፈልገናል። እነዚህ ነቢያቶች አገልግሎታቸውን የሚገልጹበት የተለያየ መንገድ አላቸው። አንድ አይነት አይደለም። በእውነት በቤተ ክርስቲያን ውስጥ በምንመለከትበት ሰዓት የተለያዩ አገልግሎቶች አሉ። አንድ ብቻ አይደለም ያለው፣ በጣም ብዙ እና ደስ ይላል። በጣም የተለየ ሁሉ ጊዜ መዝሙር ብቻ ለአንድ አመት ምንም መጽሐፍ ቅዱስ እንትን ሳይባል ጸሎት ሳይደረግ ብቻ መዝሙር ብቻ ቢደረግ እንጂ ስንቶቻችን እንደምንመጣ። ሌላም አንድ ነገር ብቻ በቃ ይሄን ነው የምናደርገው ብንል በጣም አስቸጋሪ ነው። እነዚህ የእግዚአብሔር እውነተኛ የሆኑ ነቢያት ከእግዚአብሔር ዘንድ የሚሰጣቸው ነገር ሲያስተላልፉ የሚጠቀሙበት ነገር በጣም የተለየ ነው። አንደኛውና የመጀመሪያው በመናገር ነው። ሲናገሩ ደግሞ በጣም ጮክ ብለው በሙሉ ልባቸው ነው የሚናገሩት። ምክንያቱም የላካቸው እግዚአብሔር ስለሆነ ኮንፊደንስ አላቸው። በእንደዛ አይነት ሁኔታ ነው የሚናገሩት። በእርግጠኝነት ይመስለኛል የሚባል ነገር አሁን እዚህ ቦታ ላይ አይኖርም። በጣም እርግጠኛ ሆነው ይሄንን ነገር ምንም ያደርጉ ናቸው የሚናገሩ ናቸው። ለግለሰብ ይናገራሉ፣ እንደገናም ደግሞ በተለያየ ሁኔታ ላሉ ሰዎች ሁሉ ይሄንን ነገር ይናገራሉ። ሌላው የሚናገሩት ለቤተሰብ ነው። እኛ የእግዚአብሔር ቤተሰቦች ነን። ለቤተሰብ እዛ ሄደው ለቤተሰብ ይሄንን ነገር ይናገራሉ። የግለሰቡን ብዙ ተነጋግረንበታል። ሲናገሩ አንዳንድ ጊዜ የፍርድ ቃልም ነው የሚናገሩት። የፍርድ ቃል እንደዚህ አድርጋችኋል። እግዚአብሔር በተለያየ አይነት መንገድ ሊመክራችሁ በሰዎች ተመክራችኋል፣ ግን ያው ናችሁ በሚል በጣም ፍርድ ባለው ሁኔታ ነቢያቶች መጀመሪያ ሲመጡና ከኋላ ሲመጡ የተለየ ነገር ነው ያላቸው። ፍርድ። ነቢያቶች በመንፈሳዊ ምሪት ውስጥም ደግሞ የሚሄዱ ናቸው። ዝም ብለው ትላንትና ባደረጉት አይነት ከዛ በፊት ባደረጉት አይነት ሳይሆን በተለየ አይነት ሁኔታ አቅጣጫን የሚያሳዩ ምክርን የሚሰጡ እንደሆነ መጽሐፍ ቅዱስ ይነግረናል። አንዳንድ ጊዜ ነቢያቶች የሚከብዳቸው ነገር ሊኖር ይችላል። ቁርጥ አድርገው ይሄ እንደዚህ ነው ብለው መናገር የማይችሉበት ሰዓት ይመጣል። በመጽሐፍ ቅዱሳችን በሐዋርያት ሥራ ላይ ታስታውሱ እንደሆነ ምንድነው ያሉት? በመንፈስ የሚመሩ ሰዎች ግን አንድ ጊዜ ምንድነው ያያሉት? ጌታ በዚህ ነገር የተናገረ ይመስለኛል የሚል አይነት ጥያቄ ተናግረው ነበር። ይመስለኛል በዛ በሐዋርያት ሥራ ላይ ይሄን ነገር በሚናገሩበት ሰዓት ይመስለኛል የሚሉት ጥርጥርን ሳይሆን እግዚአብሔር እኛ ባልተረዳንበት ሁኔታ የሰጠን ነገር ነው ብለው ይናገራሉ። በመጽሐፍ ቅዱሳችን ይመስለኛል ያሉ ሰዎች መንፈሳዊ ሰዎች ናቸው። እነ ጳውሎስ ይመስለኛል የሚለውን ነገር ተናግረዋል። ጥርጥር ሳይሆን ግን በጣም አላረለም የተለየ ነገር ነው። የሚጠቀሙበት መንፈሳዊ የሆኑ ሰዎች የሚጠቀሙበት ሁኔታ እንደሆነ የሚነግረን የሚያሳየን ሁኔታ ነው። ወገኖቼ ለሁሉ ነገር መፍትሄው የእግዚአብሔር ቃል ነው። ዛሬም እንናገራለን ሁላችንም የእግዚአብሔር ቃል መሰረታችን ካልሆነ በስተቀር በጣም በጣም የልጅ ጨዋታ ነው የምናደርገው። ሌሎችንም ሰዎች ደግሞ የምናስተናክል ነው የምንሆነው። ግን የእግዚአብሔርን ቃል መሰረት አድርገን በእግዚአብሔር ቃል ላይ ግን ከቆመን ይረዳናል። የእግዚአብሔር መንፈስ ያግዘናል። መጸለይም ደግሞ ያስፈልገናል። በእንደዚህ አይነት ሁኔታ ውስጥ የእግዚአብሔር ሥራ የእግዚአብሔር የሆነው ነገር በዓለማችን በዚህ በመጨረሻው ዘመን ብዙ ነገር አታላይ በሆነበት አስፈሪ አስደንጋጭ በሆነበት በዚህ ጊዜ ውስጥ ያስፈልገናል ምሪት። ይሄንን አገልግሎት ሊሸከሙ የሚችሉ ሰዎች እንዲነሱ በውስጥና በውጭ ያሉትን እንዲረዱ እንድንጸልይ ያስፈልጋል። ይሄ ብቻ አይደለም። አይመለከተኝም የሚባል ነገር በክርስትና ሕይወት ውስጥ ተቀባይነት የለውም። ወንድሞቻችን እህቶቻችን በተሳሳተ ሁኔታ ያሉ እኛንን ልናስጥላቸው የምንችላቸው አብረን ከነርሱ ጋር መሆን አለብን። አዎ በጣም አግሬሲቭ ናቸው። ምክንያቱም ያለውን ነገር እንዴት በሚል ሁኔታ የተለያየ ነገር ሊቆጡ የሚችሉ ናቸው። ወይንም መንፈሳዊ እንዳልሆነን ወይም ደግሞ እንደዚህ አይነት ነገር በዚህ ጊዜ አይሰራም የምንል ይመስላቸውና ማይሆን ነገር ሊያደርጉ ይችላሉ። ግን ታግሰን ነዛን ሰዎች እንርዳቸው። ይሄንን ባናደርግ አንድ ቀን ይወድቁና ማንም የነገረኝ ሰው የለም ብለው እኛ እንወቀሳለን፣ ተጠያቂም ደግሞ ልንሆን እንችላለን። እንደ እግዚአብሔር ቃል ያለውን የነብይነት ሁኔታ መለማመድ ያስፈልጋል። ይሄንን ስናደርግ ግን ይሄ የእግዚአብሔር ቃል መጽሐፍ ቅዱስ ከኛ እንዲለይ አያስፈልግም። ይሄንን ይዘን ነው ምንም እናደርገው መነጋገር የሚያስፈልገን። በእግዚአብሔር ፈቃድ ወደ ሶስተኛው ትምህርት ከተወሰነ ጊዜ በኋላ እንመለከታለን። የሚቀጥል ሐሳብም አለው። እንደዚሁም ለመናገር የምፈልገው አንዳንድ ግልጽ የማይሆን እንደዚህ አለ አይደለም በሰዎች ፊት ለመጠየቅ የምንፈራ ሰዎች ካለን እና ወረቀት ጻፉና ይሄ ምን ማለት ነው የሚለውን ነገር ጠይቁኝ እና ስማችሁን ብትጽፉም ባትጽፉም እሱ የግላችሁ ጉዳይ ነው የሚሆነው እና የፈለጋችሁትን ነገር ከዚህ ከምንማረው ከመንፈሳዊ ስጦታች ጋር የተያያዘ ነገር ብቻ ነው ሌላ ሳይሆን ይሄንን ማድረግ እንደምትችሉ ማስተዋወቅ እፈልጋለሁ። ከመጨረሳችን በፊት በዚህ ሰመር ኮንፈረንስ እንደሚደረግ በማስተዋወቂያም በተለያየ መንገድ ተናግረን እንደነበረ እዚህ ያላችሁ ሁላችሁ ታውቃላችሁ እና ይሄንን የኮንፈረንስ ስራ የሚሰሩ ወንድሞች አሉ። ይሄንን ኮሚቴ የሚመራው ፓስተሩ ነው። የመጀመሪያ ጊዜ በተገናኘንበት ሰዓት የተናገርኩት ነገር ምንድነው? እንግዳ ሊመጣ ነውና ወንድሞች እንደ ወንድምነት እንያዝ። ይሄ የአድመኝነት ነገር የመለያየት ነገር አይኖር። በአንድነት እንሆን እባካችሁን። ለኛም ክብር ነው ለሚመጡትም ደግሞ በረከት ነው የሚለው ነገር ተነጋግረን የመሐላ ያህል ይሄን ነገር ተነጋግረን እሺ ተብሎ ትንሽ አለ አይደለም ምናልባት ሁለት ሳምንትም ሳይሆን ሄድ እንደተባለ በጣም ኃይለኛ የሆነ የጌታን ራት እንዳንወስድ እንኳን የሚከለክለን ነገር በመካከላችን ተደርጓል። በዚህ ምክንያት ይሄኛው በዚህ በሰመር የሚደረገው እኛ ቤታችንን ሳናጸዳ ራሳችንን ሳንመረምር በወንድማማች በእህትማማች አብረን ሳንፋቀር የምናደርገው ነገር ትክክለኛ ነገር እንዳልሆነ እኔ ይሄንን ለኤልደርስ በጽሑፍ አድርጌ ለሌላ ቀን እንዲዘዋወር ይሄ ነገር ተደረጓል እና አዎ እና ብዙ ነገር አድርገን ሰርተን ብዙ ነገር ፎከስ እያደረግን እንዲህ አይነት ነገር ደግሞ ሲሆን አዎ አስቸጋሪ ሊሆን ይችላል ግን ቀለል ያለና እንደገናም ደግሞ ከፍተኛ የሆነ የሚባሉ ችግሮች አሉ። በዚህ ምክንያት እግዚአብሔር ቢፈቅድ በሌላ ጊዜ ወንድሞቻችን ይመጣሉ። እኛ ከታረቅን በኋላ ሰላም ባለበት ጊዜ ይሄን ነገር እናደርጋለን። ቢያስፈልግም ደግሞ እኔ ራሴም ሄጄ በግሌ ይሄን ነገር ማድረግ የምችለው ነውና አሁን ጥያቄ መጠየቅ አይቻለም። ኦሬዲ በሽማግሌዎችም የተወሰነ ጉዳይ ነው የሚሆነው እና እሱን አይ የታለ እሺ እንዴ